ሰው በክርስቶስ አምኖ ትእዛዙን እየጠበቀ ሲኖር ሊቀደስ ይችላል። ማንም ሰው በራሱ ስራ ቅዱስ የሆነ ወይም ሊቀደስ የሚችል የለም። ክርስቶስ በሰራው ግን ሁላችን ተቀድሰናል። መቀደስ ማለት ለእግዚአብሔር መለየት ማለት ነው። ባጭሩ የእግዚአብሔር ሰው መሆን ማለት ነው። እግዚአብሔር ደስ የሚያሰኘውን ለማድረግ ራሱን የሰጠ ሰው ማለት ነው። ዛሬ የታረቀ ሰው ማለት ነው። ሰዎች የሚቀደሱት በራሳቸው ስራ ሳይሆን ከእግዚአብሔር ጸጋ የተነሳ ነው። እግዚአብሔር አፈቀረን፣ እግዚአብሔር ይቅር አለን፣ እግዚአብሔር አቀረበን። ያን ብቻ አይደለም፣ መንፈሱን ደግሞ ሰጠን። ይሄ ሊቀድሰን የሚችል ይሄ ነው። በክርስቶስ ለታመኑ የሚለው ወንድሞች የሚለው እግዚአብሔር ችግራቸው በላይ እንደሆነ እንዲያስተውሉ ነው። በተለይም እግዚአብሔር ሊያቆም ሊያበረታ ይችላል። እርግጥ ነው የቆላስይስ ክርስቲያኖች ገና ጌታን ተቀብለው ብዙም ሳይቆዩ ነው ችግር የተነሳባቸው። በመግቢያው ላይ ባለፉት ጊዜ አይተናል እንዴት ያለ ችግር በመካከላቸው እንደፈጠሩ። ግን እነዚህን ሰዎች እየተንገዳገዱ እንኳን ቢሆን ማለት ነው በእምነታቸው የትኛው ነው ልኩ እያሉ የሚጠይቁበት ሁኔታ ውስጥ ቢገቡም እንኳ እግዚአብሔር ከችግራቸው በላይ እንደሆነ ለማሳየት በክርስቶስ ለታመኑ በራሳቸው አይደለም፣ በክርስቶስ ለታመኑ። ይሄ ለእኛም አፕላይ ያደርጋል። ብዙ ነገር ከእኛ አቅም በላይ የሆነ ነገር ያጋጥመናል። ግን በእርሱ ስለታመንን እርሱ ባጋጠመን ነገር ላይ ኃይል ስልጣን አለው። ስለዚህ በጊዜው የደረሰባቸውን ችግር ሳይሆን በክርስቶስ ማን እንደሆኑ እንዲያስተውሉ ኢንከሬጅ የሚያደርጋቸው ቃል ነው የሚጽፈው። ወገኖቼ ዛሬ እኛም የእግዚአብሔር ቅዱሳን ነን። ራሳችንን ስናይ ለቅድስና የሚያበቃን ነገር እንደሌለን ልናስብ ይችላል። እውነት እኮ ነው። አንድን ሰው አሁን ቅዱስ ገሌ ብላችሁ ብትጠሩት ምን ማለት ነው ነው የሚለው። ምክንያቱም ቅድስናችን በእግዚአብሔር ጸጋ ብቻ እንደሆነ ካላስተዋል፣ ከእግዚአብሔር የተነሳ እንደሆነ ካልተገነዘብን ሊገባን አይችልም ፈጽሞ። ይሁን እንጂ በክርስቶስ በኩል ያገኘነውን ቅድስና ሰዎች ቢቀበሉትም ባይቀበሉትም የሚለውጠው ነገር የለም። ይሄ ፋክት ክርስቶስ በመስቀል ላይ በምትካችን በሞተበት ጊዜ እግዚአብሔር እኛን ቅዱሳን አድርጎ ተቀብሎናል። ያንን እኛም አምነን ስንቀበል ስለዚህ ስሜታችን የሚለንንና ለራሳችን የምንሰጠውን ግምት ሳይሆን እግዚአብሔር በቃሉ የሚለውን ነገር ልንቀበል ይገባል። ክርስቶስ የእኛን ስጋ ለብሶ ካደረገው የተነሳ ነው የተቀደስ ነው። በኤፌሶን ምዕራፍ 2:8-9 ላይ እናነበዋለን። በጣም ደስ የሚል ቃል አለ። አሁን ያለ ክፍል አነብልናለሁ። ኤፌሶን ምዕራፍ 2:8-9 ብዙ ሰው ክርስትናውን ሲያስብ ስለ ክርስትናው ሊጨምረው የሚችል ስራ እንዳለ እያስባል። ግን ያ እንደዛ እንዳልሆነ እዚህ ቦታ ላይ ሲናገር ምን ይላል? ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ። ከስራ አይደለም ይላል። እግዚአብሔር ይመስገን። ይሄ ነው እንግዲህ ስጋችን ቢደክመም እግዚአብሔር የሰጠን መንፈስ በውስጣችን ስላለ መቀደሳችንን ይመሰክርልናል። ምክንያቱም ስለ እግዚአብሔር መንፈስ በዮሐንስ ወንጌል ምዕራፍ 16:8-14 በኋላ አንብቡት። የሚናገረው ይህንን ነው። ያ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ይላል። እግዚአብሔር ይመስገን። ይህንን እንግዲህ ስለ እያሰብን ስንሄድ ቅድስናችን ልንቀበል እንችላለን። ስለዚህ ነው በቆላስይስ 4:2 ላይ ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይሁን የሚለው። ይጋ የእግዚአብሔርን ባህሪ እንዲሁም እግዚአብሔር ለኛ ያለውን ፍቅር የሚገልጽ ነገር ነው። ሰላም ግን እግዚአብሔር በልጁ በኩል የሰጠንን ፍቅርና ይቅርታ አምነን ስንቀበል የምናገኘው ነገር ነው። ሁለቱ የማይለያዩ ነገሮች ናቸው። ያለ ጸጋው ሰላም የለም። ጸጋው ምን አድርጎናል? የእግዚአብሔርን ፍቅር ወደኛ አምጥቶታል። ክርስቶስን አምነን በተቀበልንበት ቀን እያንዳንዳችን አዲስ ፍጥረት ሆነናል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ሄዳችሁ ስታነቡ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ይሄ ጸጋ የሚለውን ባለፈው አይተነዋል። የሚለውን በግሪኩ ስትመለከቱ ካሪስ ይሏል። ካሪስ ማለት ነው በነጻ የተሰጠ ፍቅር ማለት ነው። ዲዘርቭ የማናደርገው ማለት ነው። ክርስቶስን እና መስቀሉን ስንመለከት ማለት ነው የእግዚአብሔርን ፍቅር ያሳየናል። ጸጋን ለማግኘት የምንከፍለው ነገር የለም፣ ደግሞም ልናገኘውም የተገባን ነገር አይደለም። ይሄንንና ይሄንን ስላደረግኩኝ ይገባኛል የምንለው ነገር አይደለም አይደለም። We cannot ever earn it or deserve it ማለት ምን ብንነው? ልናገኘውም ሆነ ወይ ደግሞ ሊገባን የሚችል ነገር አይደለም። ራሳችንን ስንመለከት እግዚአብሔር እኛን እንዲወደን የሚያደርገው ምንም ነገር የለም። ማንም ሰው ማለት ነው እግዚአብሔር በዚህ ምክንያት እኔን ልጁ አደረገኝ ብሎ ሊናገር የሚደፍርም የለም። ምክንያቱም በእግዚአብሔር ፊት ተቀባይነት የሚያስገኝልን ምንም ነገር የለንም። የምንቆጥረው ነገር የለም። ነገር ግን ክርስቶስ ካደረገው የተነሳ በእግዚአብሔር ፊት ተቀባይነት አግኝተናል። ትልቁ ነገር ይሄ ነው። ጸጋ በምንም ነገራችን ላይ ያላረፈ የእግዚአብሔር ፍቅር ነው። ምክንያቱም እግዚአብሔር እኔና እናንተን ያፈቀረን በምንድን ነው? እሱ ፍቅር ስለሆነ። ሮሜ ምዕራፍ 5 ላይ ሄዳችሁ ስታነቡ እንደዛ ጥሩ አድርጎ ይገልጻል። ገና ኃጢአተኞች ሆነን ሳለን ይላል። ክርስቶስ በምትካችን እንደሞተ ነው እዛ ክፍል ላይ ነው የሚናገረው። ስለሆነም እግዚአብሔር ለሰጠን ፍቅር የምንሰጠው ከፍጹም ፍቅር የሚበልጥ ነገር የለም ማለት ምንድን ነው? ልክ እግዚአብሔር እኛን እንዳፈቀረን እኛም በምላሹ እግዚአብሔር ልናፈቅር ይገባናል። ስለዚህ ጳውሎስ ስለ ሰላም ሲናገር ስለ ጸጋ ሰላምን ከመስቀሉ ለይቶ አያየው። ሰላም የተገኘው በመስቀሉ ምክንያት ነው። ኤፌሶን ላይ መሄዳችሁ ስታነቡ ይህንን ሀሳብ ታገኛላችሁ። በመካከላችን የጥል ግድግዳ እንደነበር ያንን የጥል ግድግዳ በደሙ አፈረሰ ይላል። ስለዚህ እኛ ሰላምን ከእግዚአብሔር ጋር ያገኘ ነው በቀራኒው መስቀል ላይ። ይሄ ሁልጊዜ በልባችን ሊታተም ይገባል። እግዚአብሔር እንዳፈቀረን ይቅር እንዳለን እንደተቀበለን እስክናውቅ ድረስ ሰላም የለም። ይህን ሀሳብ ደግምላችኋለሁ። እግዚአብሔር እንዳፈቀረን፣ እግዚአብሔር ይቅር እንዳለን፣ እግዚአብሔር እንደተቀበለን እስክናውቅ ድረስ ሰላም የለም። ምክንያቱም ኃጢአተኛ ሳያሳድዱት ይሻሻል ይላል እግዚአብሔር ቃል። ኃጢአታችን ዝም ብሎ እያባረረን ነው የምንኖረው። ግን የኃጢአታችን ዕዳ መከፈሉንና በክርስቶስ ስራ ምክንያት እረፍት ማግኘታችንን ስንገነዘብ ሰላም እናገኛለን። ይህ እግዚአብሔር ሰላም ራሳችንንም ሌሎችንንም እንድንቀበል የሚያስችለን ነው። ይህን ሰላም በምንረዳበት ጊዜ፣ ይህን ሰላም በምናገኝበት ጊዜ በውስጣችን ያለው ጦርነት ጠፍቶ በመጀመሪያ ከራሳችን ጋር እንታረቃለን፣ ከዛ በኋላ ከሌላው ሰው ጋር እንታረቃለን። ሰላም ማለት ያ ነው። ስለዚህ ይሄ ብቻ አይደለም፣ ያን ጊዜ ሰላም ላጡት እንኳ የሰላም መልእክተኞች አለን። በመጨረሻ አንድ ጥቅስ እናነብና እዚህ ላይ ያለኝን ሀሳብ ጨርሳለሁ። እግዚአብሔር ቢፈቅድ ብንኖር ሳምንት ደግሞ የሚቀጥለውን ሀሳብ እንቀጥላለን። ለዛሬ መጽሐፍ ቅዱሳችሁን የያዛችሁ ሁለተኛ ቆሮንቶስ ምዕራፍ 5 ላይ እንደዚህ የሚል ቃል አለ። 39 እና ቁጥር 20 ይላል። ከ18 ጀምሯል። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋራ ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙ ከራሱ ጋራ ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር። በእኛም የማስታረቅን ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማር ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋራ ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ትበቅኛ ኃጢአት በእርሱ እኛን ጸድቅ ዘንድ መጽደቅ ብቻ አይደለም፣ እሱ እኛን ከአብ ጋር እንዳስታረቀን እኛ ደግሞ ሌሎች ከአብ ጋር እንዲታረቁ የእርቅ መልእክተኞች ነን ይላል። እግዚአብሔር የሰማነውን ይባርክልን። እስቲ በዚህም ላይ ሀሳብ ካላችሁ ጨምሩ፣ ወይም ደግሞ አስተያየትም ካላችሁ አክሉበት እና እንግዲህ በዚሁ እናበቃለን የዛሬው። ምናልባት ሳምንት ደግሞ እንዲሁ እንቀጥላለን። አሁን ማይኩን እለቃለሁ። እንግዲህ